ጉባኤ አባ አበራ ትምህርተ ሃይማኖትና ክርስቲያናዊ ህይወት በሚለው መጽሐፋቸው ውስጥ ክርስቲያናዊ ህይወትን በሚከተለው መንገድ ገልጸውታል። ክርስቲያናዊ ህይወታችን ፍጹም የሚሆነው የዘልማዱን አኗኗር ትተን ከክርስቶስ ጋር አንድ ሆነን በእርሱ ቅዱስ መንፈስ ሱታፌ ኖረን በእርሱና ስለ እርሱ ለእርሱ ብለን የምንሆነውና የምናደርገው የዘወትር ጥረትና መንፈሳዊ ተጋድሎ ነው። ከዚህ እንደምንረዳው ክርስቲያናዊ ህይወት ማለት ራስን ለክርስቶስ አሳልፎ መስጠትና ለክርስቶስ ዘላለማዊ ፍቅር መገዛት ነው። ክርስቲያናዊ ህይወታችንና ምግባራችን የሚመራው በዓለም ህግና መመሪያ ሳይሆን በራሱ በክርስቶስና በክርስቶስ ቅዱስ መንፈስ መሆን እንዳለበት ነው። ክርስቶስ ወደ እኛ ወይም ወደዚህ ዓለም የመጣው ለአርያነትና ለቤዛነት ነው። በዚህም መሰረት በክርስቶስ አርያነት ክርስቲያናዊ ህይወታችን እንድንኖር ነው። እርሱን መስለን መኖርና መስራት ይጠበቅብናል። አለበለዚያ ክርስቲያናዊ ህይወታችን በዘልማድ ወይም በልማድ የሚንቀሳቀስ ህይወት አልባ ይሆንብናል። በክርስቶስ ጸጋ እርሱ እንደሆነው በመሆን እርሱ እንዳደረገው በማድረግ እርሱን መስሎ በመኖር ክርስቲያናዊ ህይወትን የተቃና ማድረግ ይቻላል። ክርስቶስን መስለን ለመኖር በምናደርገው ጥረት ውስጥ የአምላካችንን ቃል ተከትለን ጽድቅን ለመስራት፣ ኃጢአትን ለመተው ከፍተኛ መንፈሳዊ ተጋድሎ ይጠይቃል። በዚህ ላይም በፈተና መውደቅ በኃጢአት በምንወድቅበት ጊዜ ኃይል አግኝተን እንድንነሳና እንደ አዲስም ተጋድሏችንን እንድንጀምር ከሚያደርጉን የቤተ ክርስቲያን ምስጢራት አንዱ ምስጢረ ንስሐ ነው። የመዳናችንም ከኃጢአት የመፈወሳችንም ጸጋ በምስጢራተ ቤተ ክርስቲያን አማካኝነት በመንፈስ ቅዱስ እንደምናገኝ የታመነ ነው። በሐዋርያት ሥራ ምዕራፍ 3 ቁጥር 19 እንደተጻፈው ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ተብሏል። የንስሐ ምንነትና አመሰራረት በትምህርተ ሃይማኖትና ክርስቲያናዊ ህይወት በሚለው መጽሐፋቸው ሊቀ ጉባኤ አባ አበራ ንስሐን እንዲህ ብለው ገልጸውታል። ምስጢረ ንስሐ ማለት አንድ ሰው ከጥምቀት በኋላ የፈጸመውን ጥፋት አውቆ ሁለተኛ ጥፋትን ላለመድገም ወስኖ በእግዚአብሔርና በካህኑ ፊት ተንበርክኮ በልቡናው ተጸጽቶ ኃጢአቱን በመናዘዝ ከኃጢአት እስራት የሚፈታበትና ከእግዚአብሔር ይቅርታን የሚያገኝበት ታላቅ የጸጋ ምስጢር ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ኃጢአት ተሸክሞ መከራ ተቀብሎ በመስቀል ተሰቅሎ ወደዚህ ዓለም በመምጣት አድኖናል። ሆኖም ግን እኛ የሰው ልጆች ካለብን ድካም የተነሳ በተደጋጋሚ በኃጢአት እንወድቃለን። በሰራነውም ኃጢአት የዘላለም ቅጣት እንዳያገኘን መፍቀሬ ሰብ የሆነ አምላካችን ኢየሱስ ክርስቶስ ንስሐን መስርቶልናል። በተጨማሪም ስርዓቱን የሚፈጽሙልን ሐዋርያትን ሾሞልናል። እውነት እውነት እላችኋለሁ፣ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10። አሁን ባለንበት ጊዜ ደግሞ በሐዋርያት እግር ለተተኩ ለቤተ ክርስቲያን አገልጋዮች ካህናት ኃጢአታችን መናዘዝ ይገባል። የንስሐ አፈጻጸም፣ አንደኛ ኃጢአትን እያሰቡ ማዘን ወይም መጸጸት። አንድ ተነሳሂ በመጀመሪያ ሊያደርገው የሚገባው ነገር ስለ ኃጢአቱ ንስሐ ለመግባት ማሰብን ነው። ስለ ኃጢአታችን ንስሐ ለመግባት ማሰባችን የቀደመ የክፋት ስራችንን በመተው አዲስ ህይወት ለመጀመር ከልብ መፈለጋችንን መግለጫ ነው። ስለ ኃጢአታችንም ስናስብ ከልብ የሆነ ሐዘንና መጸጸት መኖር አለበት። ከልብ የሆነ ሐዘንና ጸጸት ስንል ዓለማዊ የሆነውን ጊዜያዊ ጸጸትና ቁጭት እንዳይሆን እንድንጠነቀቅ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበት ወደ መዳን የሚያደርስም ንስሐ ያደርጋልና የዓለም ሐዘን ግን ሞትን ያመጣል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። ንስሐ ለመግባት የሚያስችል ቆራጥነትና የልብ ጥንካሬ እንዲያገኝ ተነሳሂው ዘወትር የእግዚአብሔርን እርዳታ በጸሎት መጠየቅ ይኖርበታል። ሁለተኛ ኃጢአትን መናዘዝ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ተብሎ በምሳሌ 28 13 ላይ እንደተጻፈ ተነሳሂው በሁለተኛ ደረጃ ማድረግ የሚገባው ኃጢአቱን ለካህን ወይም ለንስሐ አባቱ መናዘዝ ነው። ኃጢአቱንም ሲናዘዝ ከልቡ በመነጨ ሐዘንና ጸጸት መሆን ይኖርበታል። በኑዛዜው ወቅት ከካህኑ ወይም ከንስሐ አባቱ ሊደብቀው የሚገባ ነገር በፍጹም ሊኖር አይገባም። በንስሐ አባታችን ፊት ኃጢአታችንን ስንናዘዝ እግዚአብሔርም አብሮ እንደሚሰማን በማመን ልንናዘዝ ይገባል። በሽታውን የደበቀ መድኃኒት አይገኝለትም እንደተባለ ለነፍስ ሐኪማችን የነፍሳችንን ቁስል በመደበቅ የነፍስ እረፍት እንዳናጣ ልንጠነቀቅ ይገባል። ከኑዛዜውም በኋላ ኃጢአታችንን ሙሉ በሙሉ ከልባችን በመፋቅ የኃጢአት ቅሪት በልባችን እንዳያድር መትጋት አለብን። በልቡ የኃጢአት ቅሪት ያለበት ኃጢአትም ትቷል፣ ንስሐ ገብቷል ሊባል አይችልምና። ሶስተኛ ፍትሐትና ቀኖና። እንግዲህ ተነሳሂው በእውነት ኃጢአቱን አውቆ ለካህኑ በስውር ለሚያየውና ለሚሰማው ለእግዚአብሔር ከተናዘዘ በኋላ ከካህኑ ሁለት ነገሮችን ይቀበላል። እነርሱም ፍትሐትና ቀኖና ናቸው። ፍትሐት ማለት ከኃጢአት እስራት የሚፈታበት ነው። ቀኖና ማለት ደግሞ ለኃጢአቱ ምክርና ተግሳጽ የሚያገኝበትን፣ የንስሐ ቅጣትን የሚቀበልበትን፣ ካሳ ወይም መቀጫ የሚከፍልበትን ሁኔታ የሚያመላክት ነው። የተነሳዩ ኃጢአት የሚሰረየው ካህኑ የንስሐውን የጸሎት ስነ ስርዓት ከፈጸመ በኋላ እግዚአብሔር ይፍታ ሲል ተናዛዡ ወይም ደግሞ ተነሳዩ ከኃጢአቱ እስራት ይፈታል፣ ከእግዚአብሔርም ይቅርታን ያገኛል። ጊዜያዊ ቅጣት ወይም ቀኖና ያስፈለገበት ዋናው ምክንያት የሰው ልጅ የሰራውን ኃጢአት ዳግመኛ እንዳይሰራ ለማስጠንቀቅና ስጋንም በመገሰጽ ለነፍሱ ተገዥ እንድትሆን ለማድረግ በማሰብ ነው። ልጄ ሆይ የእግዚአብሔርን ተግሳጽ አታካል፣ በቀጣህም ጊዜ ተስፋ አትቁረጥ፣ ምክንያቱም እግዚአብሔር የሚወደውን ይገስጻል እንደ ልጅ አድርጎ የሚያየውንም ይቀጣል ተብሎ በዕብራውያን 12:15 እንደተጻፈ በቤተ ክርስቲያናችንም ስርዓት ቀኖና የሚሰጠው እንደሰራውና እንደሰራነው ኃጢአት አይነትና ሁኔታ ነው። ማጠቃለያ፣ ሐዋርያው ቅዱስ ዮሐንስ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ብሎ እንዳስተማረን ንስሐ በሕይወት ጊዜያችን አንድ ጊዜ ብቻ ፈጽመን የምናቆመው ሳይሆን እስከ ሕይወታችን ፍጻሜ ድረስ ከእኛ ጋር የሚኖር ከስጋችን ደካማነት የተነሳ ባጠፋንና በሳትን ቁጥር ከአምላካችን ጋር የምንታረቅበት የሕይወት መንገድ ነው። ስብሐት ለእግዚአብሔር።
መንፈስ ቅዱስ ማርያም